በጣም ከሚገርሙኝ ነገሮች መካከል አንደኛው መጽሐፍ ቅዱስ ነው። ይሄን ሰሞን እያሰብኩ ነበር ያለሁት። ለስንት ዓመት ተሰበከ? ለስንት ዓመት ተጻፈ? በዓለም ዙሪያ ያለ መጽሐፍ ማን ነው ቢባል መጽሐፍ ቅዱስ ነው። የሚያስደንቀውና የሚያስገርመው ነገር ሁሉ ጊዜ አዲስ ነው። ከብሉይ ኪዳን ጀምረን አሁን እኛ እስካለንበት ድረስ ሁሉ ይሰበካል፣ ግን አያረጅም። ሁሉ ጊዜ ያው ነው። ለማንኛውም መንፈሳዊ ለሆነ ነገር ሁሉ፣ ለጥያቄዎቻችን ሁሉ መልስ የሚሰጥ የዘላለም መጽሐፍ ቅዱስ ነው። እግዚአብሔር የተመሰገነ ይሁን። ዛሬም ከዚህ ከከበረ ከእግዚአብሔር ቃል አብረን እንመለከታለን። መጽሐፍ ቅዱስ የያዝን ኤፌሶን ምዕራፍ 2 ቁጥር 13ን አነብና እንጸልያለን። እንደዚህ ይላል ምዕራፍ 2 ቁጥር 13 ላይ፣ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትንም ሕግ ሽሮ በመካከል ያለውን ጥል ግድግዳ በሥጋ ያፈረሰ። የምፈልገው 13ን ብቻ ነው፣ የተያያዘ ስለሆነ ነው የቀጠልኩት። እንጸልያለን። እግዚአብሔር አባታችን ሆይ ስለ ቃልህ በጣም እጅግ አድርገን እናመሰግናሃለን። ያንተ ቃል የሕይወት ቃል ነው። ያንተ ቃል ወደ እውነት ሁሉ የሚመራ ነው። ይህንን ቃል አምላካችን ሆይ እኛም ደግሞ እንድናውቅ እንድናነበው እግዚአብሔር ሆይ ስለ ፈቀድክልን ስለ ሰጠህን እጅግ አድርገን እናመሰግናሃለን። ያንተ ቃል ሕያው ነውና ዛሬም ደግሞ የሚሠራ ነውና አምላካችን ሆይ ከቃልህ እንድታስተምረን መልእክትንና ባርኮትን እንድትሰጠን እንደገና እንለምናሃለን። በመካከላችን ስላለ ተመስገን። ጊዜውን አንተ ምራው። በጌታ በኢየሱስ ክርስቶስ ስም አሜን። አብረን ዛሬ የምንመለከተው የፍቅሩ መገለጫ በሚል ርዕስ ነው የምንመለከተው። በዓለማችን ከሚደረጉት መልካም ነገሮች ተብለው ከሚጠሩት መካከል አንደኛው ምንድን ነው? ሰዎች በተለያየ ወቅትና በተለያየ ጊዜ ስጦታ የሚለዋወጡበት ጊዜ አለ። ይሄ ነገር በሚደረግበት ሰዓት ስጦታውን የምንሰጠው ለሰው ሁሉ ሳይሆን ለምንወደው ቤተሰብ ለሆነ አንድ ነገር ላደረገልን ለዛ ብቻ የምናደርገው ነገር ነው። ይሄ ሰው ሰጥቶኛልና ከዚህ ቀደም ብለን እኛም ደግሞ ያንን ሰው አስታውሰን ምን እናደርግበት ምላሽ የምንሰጥበት አይነት ነው። ስለ ጌታችን ስለ ኢየሱስ ክርስቶስ ፍቅር በምንመለከትበት ሰዓት ጌታችን ኢየሱስ ክርስቶስ ለእኛ ትልቅ ነገር ሲያደርግ ከእኛ መልካምነትና ከእኛ በጎነት እኛ ጋር የተሻለ ነገር ስላለ ለእርሱ አንድ ነገር ስለሰጠነው የዛን ምላሽ ለማድረግ አይደለም። ጌታችን ኢየሱስ ክርስቶስ የፍቅሩን መገለጫ ያደረገው ለመላእክቶች ሳይሆን ለኃጢአተኛ ተብለን ለምንጠራ ለእኛ እንደሆነ መጽሐፍ ቅዱስ ይነግረናል። kazi yetenessa Yesus Kristos liyu amlak bichenya amlak endohone yemiyassawuseninna yeminegren qal no lahat'yatenyoch fikrun lemadreg irsun lemayewdu irsun lekadu irsun degmo lemegdel yetelehaye neger lemokkeru lenersu hullu ያደረገው ነገር እንደሆነ እንመለከታለን መጽሐፍ ቅዱስ ሲናገር በሰዎች መካከል ልዩነት የሌለው ነገር ኃጢአት ነው ሰው ሁሉ ኃጢአትን ሰርቷልና እንደዚሁም ደግሞ የእግዚአብሔርን ትእዛዝና የእግዚአብሔርን ፍቃድ ምን አድርጓል አጓድሏል ኢየሱስ ክርስቶስ ለነዚህ አይነት ሰዎች ይህንን ነገር አደረገ ብሎ ይናገራል ሁሉ ኃጢአትን ምን አድርጓል ሰርቷል ይላል ከአዳም ከመጀመሪያው ሰው ጀምሮ እስከ መጨረሻ ከሚወለደው ሰው ጋራ ምንድነው ቢባል ሰው ኃጢአተኛ ሆኗል ግን ይሄንን ኃጢአት የሆነውን ነገር ለማስወገድ መላእክቶች አብረው አልቆሙም ይሄንን ያደረገው መድኃኔዓለም ጌታችን ኢየሱስ ክርስቶስ ብቻ ነው የጌታችን የኢየሱስ ክርስቶስ የፍቅሩ መገለጫ በጣም ብዙ ሆኖ ሳለ ዛሬ ግን የምንመለከተው አንደኛውን ብቻ ነው እርሱም ደግሞ ስለ ደሙ የሆነውን ነገር ነው ጌታችን ኢየሱስ ክርስቶስ የፍቅሩ መገለጫ አድርጎ በሚታይ ሁኔታ ለሰው ሁሉ ያሳየው በዓለም ሁሉ እየተነገረ ያለው ነገር ኢየሱስ ክርስቶስ ደሙን ማፍሰሱ ነው ደም ህይወት ነው ያለ ደም ህይወት አይገኝም ጌታችን ኢየሱስ ክርስቶስ ያደረገው ትልቁና ዋነኛ የሆነው ነገር ነው ማንም ሰው ሊያደርግ የማይችለው ነገር ይሄን ነገር አደረገ ጌታችን ኢየሱስ ክርስቶስ ይሄን ነገር ለማድረግ ሁለት ነገሮች በቅድሚያ ማድረግ ነበረበት አንደኛው በአምላክነቱ ላይ ሰውነትን መጨመር ነበረበት አምላክ ሆኖ አይደለም ጌታችን ኢየሱስ ክርስቶስ ምንም ነገር በሌለበት ደስታ በመላበት በሰማይ ሆኖ አይደለም ማድረግ የሚገባው የመጀመሪያው ነገር በመጽሐፍ እንደተጻፈ በአምላክነቱ ላይ ሰውነትን መጨመር ነበረበት ሰው ሆኖ መምጣት ነበረበት እውነት ለመናገር ያህል ይህንን ሙሉ በሙሉ ሊገባን የሚችል ነገር አይደለም ምክንያቱም ተአምር ነው በእግዚአብሔር ዘንድ የተደረገ ከኛ ዕውቀት በላይ የሆነ ነገር ነው የሚያስፈልገው ማመን ነው እንጂ እንዴት ነው የሚሆነው አምላክ እንዴት ሰው ሊሆን ቻለ ብንል ዘመናችንን እንጨርሳለን እንጂ ትክክለኛ የሆነው ነገር ልናውቅ አንችልም ግን አስገራሚ ነው በጣም አስገራሚ የሆነ ነገር ነው እግዚአብሔር የሰው ልጆችን እንዴት አድርጎ እንደወደደ መገለጫ የሆነ ምስጢራዊ የሆነ ሰው ሊያደርግ የማይችለው ነገር ነው በአምላክነቱ ላይ ኢየሱስ ክርስቶስ ሰውነትን ጨምሮ ደሙ በሚታይ አይነት ሁኔታ እንዲፈስ እያለቀሰ እየጮኸ እየተዋረደ የሰው ልጆችን ለማዳን የሄደበት ሁኔታ ነው ሁለተኛ ማድረግ የሚገባው ነገር ሁለተኛው ነገር ምንድነው መታዘዝ ነበረበት ይሄ በጣም ከፍተኛ የህይወት ተግባር ስለሆነ የዘል ዓለም ህይወት የሚያመጣ ነገር ስለሆነ በዚህ ጉዳይ ላይም ደግሞ ምን ከፍተኛ ተግባር ማድረግ ነበርበት? ያ ምንድነው? መታዘዙ ነው። በሰማይ በተለየ ሁኔታው ሆኖ ሳይሆን ግን በመድር በቆሸሸና በተበላሸ ሁኔታው ወደዛ ሄዶ ተግባር ለማድረግ ፈቃደኛ መሆንም ደግሞ ነበርበት። የኢየሱስ ክርስቶስ የፍቅሩ ትልቁ መገለጫው ደሙ ነው። በመድር ላይ ያደረጋቸው ድንቅና ተአምራቶች እነሱ ሁለተኛ ጉዳዮች ናቸው። እኛን ለማዳን የመጣበት ትልቁ ነገር ከደሙ ጋራ የተያያዘ ነገር ነው። ይሄንን ለማድረግ የዘላለም ህይወት እንዲኖረን የመረጠው ምንድነው? የእንስሳን ደም አልነበረም። ብሉይ ኪዳንን በምንመለከትበት ሰዓት ከሚደረጉ ነገሮች መካከል በየቀኑ በየአመቱ በየጊዜው የሚደረጉ በጣም ብዙ መስዋዕቶች አሉ። ይሄንን መስዋዕት ለማድረግ የሚጠቀሙት እንስሳትን ነበር። ለዚያም ሁሉን እንስሳት ሳይሆን የተመረጡ እንስሳቶች አሉ፣ እንደ በግ ያሉ። በተለያየ ጊዜ የነዚህ የእንስሳዎች ደም ምን ይሆን ነበር? ይፈስ ነበር። ታውቃላችሁ? ያ ደም በብሉይ ኪዳን የነበረው ደም ኃጢአትን የሚሸፍን ነው እንጂ የሚያነጻ አልነበረም። ይሸፍነዋል ለተወሰነ ጊዜ። ከዛ በኋላ ግን የበለጠ እግዚአብሔር የማይወደው ነገር ይደረግ ነበር። ይቅርታ። የነዚህ የእንስሳት ደም ኃጢአትን የሚያነጻ ሳይሆን ምንም ያደርግ ነው? የሚሸፍን ነበር። ስለ ጌታችን ስለ ኢየሱስ ክርስቶስ ደም ስናስብ ግን በጣም የሚገርመው ነገር ለዘላለም የሚያነጻ ደም እንደሆነ ይናገራል። የጌታ የኢየሱስ ክርስቶስ ደም የሰዎችን ኃጢአት ሸፍኖ የሚያኖር ሳይሆን ምንም ያደርግ ነው? የሚያነጻና አልፎ ተርፎም ደግሞ የሚያጸድቅ ነው። ወደ ጽድቅ ህይወት ለመምጣት የዘላለም ህይወት ለማግኘት ዋነኛ መነሻ የሆነው ነገር የጌታችን የኢየሱስ ክርስቶስ ምንድነው? ደም ነው። እኛ ኃጢአታችን አልተሸፈነም በአዲስ ኪዳን ያለን። ነገር ግን ኃጢአታችን ምን ሆኗል? ተወግዷል። ይሄ ማለት በምድር ላይ በምንኖርበት ሰዓት ልንሳሳት አንችልም ማለት አይደለም። አንዳንድ ጊዜ ባለማወቅ ልንሳሳት እንችል ይሆናል። ባለማወቅ ለምሳሌ ያህል እኔ ብዙ የማላውቃቸው እውቀቶች አሉ። ስለዚህ ያንን አውቃለሁ ብዬ አንድ ነገር ባደርግ ምን አድርጌያለሁኝ? ነገር አበላሽቻለሁ ማለት ነው። ምናልባት ያ ጉዳይ የሐኪሞች ጉዳይ ሊሆን ይችላል፣ ወይ የነጋዴዎች ጉዳይ ሊሆን ይችላል። እኔ ደግሞ እዛ ሁለት ውስጥም ደግሞ የለሁኝም። ስለዚህ ባለማወቅ ባለማወቅ በህይወታችን ኃጢአት ልንሰራ እንችል ይሆናል። ግን የጌታ መንፈስ ስላለን በውስጣችን የሚነግረን ነገር አለ። ይገርማችኋል፣ እኔ ኃጢአት ባደርግ አስቀድሜ የማውቀው እኔ ነኝ። ማንኛውም ግለሰብ ኃጢአት በሚያደርግበት ሰዓት ሌላ ሰው አይደለም ቀድሞ የሚያውቅለት፣ ያ ግለሰብ ያንን ነገር ያውቃል። በማወቅና ባለማወቅ ለምንሰራው ኃጢአት ግን የጌታችን የኢየሱስ ክርስቶስ ደም ምን የሚያደርግ ነው? የሚያነጻ ነው። ዛሬ አንዳንድ ሰዎች አይ በኃጢአት ከወደክ ለነገ ዋስትና የለህም፣ ምንም ነገር ማድረግ አትችልም ብለው የሚናገሩ ብዙ ሰዎች አሉ። አዎ ኃጢአትን አንወደውም፣ ኃጢአትን አንፈልገውም፣ ኃጢአትን እንቃወመዋለን። ሆኖም ግን ኃጢአት ያደረጉ ሰዎች ሁሉ እንደገና የኃጢአት ስርየት ሊደረግላቸው እንደሚችል መጽሐፍ ቅዱስ ይነግረናል። ይሄ የጌታችን የኢየሱስ ክርስቶስ ትልቁ መገለጫው ነው። ሌሎች እኛ አምላክ ነን ብለው የሚናገሩ ያላደረጉትና ያላከናወኑት ጉዳይ ነው። በዚህ ዓለም ላይ በብዙ እየረበሸ ያለው የተሳሳተ ሃይማኖት ጀማሪ የሆነው ሰው ለተከታዮቹ ምንም አይነት ስርየት ማድረግ አይችልም። በተለያየ አይነት እምነት ውስጥ ያሉ የራሳቸው የሆነ ጣዖቶችን ይዘው የተለያየ ጉዳይ የሚያደርጉ ኃጢአታቸውን ሊያነጻላቸው የሚችል ምንም አይነት ነገር የለም። መጽሐፍ ቅዱስ ይሄንን ነው የሚነግረን። የዘለዓለም ተስፋ ነው። የዘለዓለም ዋስትና ነው። ለዘለዓለም የተሰጠ ተስፋ ምንድን ነው ቢባል በጌታችን በኢየሱስ ክርስቶስ በኩል ያገኘነው ነገር ነው። ወገኖቼ ስናዝን ቃሉ ያጽናናናል። ቃሉ ደግሞ የጌታችን የኢየሱስ ክርስቶስ ነው። አንዳንድ ጊዜ ግራ ይገባናል። ምንድን ነው ማድረግ የሚገባኝ የሚል ነገር ወደ እኛ ይመጣል። አቅጣጫ ይሰጠናል። ለምሳሌ ምንድን ነው እኔ ከዚህ በኋላ ማድረግ የሚገባኝ የሚል ጥያቄ ሲኖረን እና ይጨልምብናል፣ ምንድን ነው ማድረግ የሚገባኝ የሚል አይነት ሁኔታ ውስጥ እንገባለን። ግን በዚያን ጊዜ ምን የሚያደርገን አቅጣጫ የሚያሳየን ማን አለ? የእግዚአብሔር መንፈስ አለ። ይህንን መንፈስ ለእኛ የሰጠና ያፈሰሰልን መነሻውን በምንመለከትበት ሰዓት ጌታችን ኢየሱስ ክርስቶስ ደሙን በማፍሰስ ያደረገው ነገር ነው። በተለይ መጽሐፍ ቅዱሳችን በ1 ተሰሎንቄ ምዕራፍ 3 ቁጥር 4 ላይ በምንመለከትበት ሰዓት እርስ በርሳችሁ በዚህ ቃል ተጽናኑ፣ ሁል ጊዜ ከጌታ ጋር እንኖራለን ብሎ ይናገራል። ሁል ጊዜ ምን እናደርጋለን? ከጌታ ጋር እንኖራለን ይላል። እንድንጽናና የተሰጠን ነገር ከደሙ ቀጥሎ ምንድን ነው ብንል የጌታችን የኢየሱስ ክርስቶስ ተስፋ ነው። ከሞትን በኋላ ተስፋ የሚሰጠን ማን ነው? የትኛው ሰው ሰጠን? የትኛው አዋቂ፣ የትኛው ሀብታም ሰጠን? ይሄ ቢሆን ኖሮ ዛሬ ዓለማችን በብዙ ሰው ትጨናነቅ ነበር። ግን መጽሐፍ ቅዱስ ሲናገር በዚህ በተሰሎንቄ ላይ እርስ በርሳችሁ በዚህ ቃል ተጽናኑ ይላል። እዚህ ክፍል ላይ ተጽናኑ የሚለው ይሄ ጊዜያዊ ስለሆነው አንድ ጊዜ ወደኛ መጥቶ ስለሚሄደው ነገር ሳይሆን እዚህ ቦታ ላይ ስለ ምጽአቱ እንድናስብ ነው የሚያደርገው። ዛሬ ብዙዎቻችን በዓለም ላይ ያለው ክፉ ነገር ነው አእምሮአችንን ያዘው። ከዚህ የተነሳ የክርስቶስን ምጽአት ማሰብና ያንን መጸለይ የተውንበት ዘመን ይመስለኛል። እንዳየሁትና በጥቂቱም ደግሞ አንዳንድ መጽሐፎችን እንዳየው ብዙዎቻችን አእምሯችንን የወጠረው ነገር በዚህ በምድር ያለው ነገር ነው። የሥራ ጉዳይ፣ የትምህርት ጉዳይ፣ የአገልግሎት ጉዳይ፣ ነገ ምንድን ነው የምሆነው፣ የልጆች ጉዳይ፣ ይሄ ነው በጣም ወጥሮ የያዘን። ግን መጽሐፍ ቅዱስ ምን ይላል? እርስ በርሳችሁ ግን በዚህ ቃል ተጽናኑ ይላል። ይሄ የሚጠፋውን ነገር ታገኛለ ስለሚለው ነገር ሳይሆን የጌታን ወደዚህ ዓለም ተመልሶ መምጣት ምን እንድናደርግ ሁል ጊዜ ማድረግ እንደሚገባ ነው የሚናገረው። ሁል ጊዜ ይህንን ማሰብ አለባችሁ ይላል። ቢቻል እሁድ በማንኛውም ቤተ ክርስቲያን ብዙ ሰዎች በሚገኙበት ቦታ ሁል ጊዜ መነገር ያለበት ቃል ምጽአቱ ነው። የጌታ የኢየሱስ ክርስቶስ ወደዚህ ዓለም ተመልሶ መምጣቱ ከመላእክቶች ጋራ በሰማያዊ ስፍራ እንደምንቀመጥ ይናገራል። እዚህ የምንዘምረውን መዝሙር ብቻ ሳይሆን አዳዲስ መዝሙር አዳዲስ ከሆኑ ቋንቋዎች ጋራ አብረን እንዘምራለን። መጽሐፍ ቅዱስ ከመላእክቶች ጋር ነው የሚለው። ለዘላለም እየዘመርን በማያልቅ ደስታ ውስጥ እንኖራለን ብሎ ይናገራል። እንዴት አይነት ትልቅ እድል ነው! ያልተጠቀምንበት በየለቱ ያላስታወስ ነው በየለቱ አፕሪሼት የማናደርገው ነገር ነው ብዬ አስባለሁ። እንደዚህ ወደን ሳይሆን ግን በሚያጨናንቀን ነገር በመያዝ ያ አብዛኛውን ጊዜያችንን ስለሚወስድብን እውን የሆነውን የዘላለም የሆነውን ነገር ምን ያደርግብናል? ይሸፍንብናል። ግን መጽሐፍ ቅዱስ ለዘላለም በማያልቅ ደስታ እንኖራለን ብሎ ይሄንን ነገር ይናገራል። ይሄ እንዴት ነው የሚሆነው ሲባል ዝም ብሎ ሳይሆን የእግዚአብሔርን ቃል በማንበብ የእግዚአብሔር ቃል የተናገረውን ነገር የየለት የህይወት መመሪያችን በመናደርግበት ሰዓት ነው። ዛሬ ይሄንን የጌታን ራት በመንወስድበት ሰዓት የምናስበው ዋነኛ የሆነው ነገር በአንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እና 19 ያለውን እያሰብን ይሄንን ራት እንወስዳለን። ምንድነው የሚለው? እርሱም በክብሩ ስለ ኢየሱስ ነው የሚናገረው። ደም እንደተዋጀን እያወቅን እንድንወስድ መጽሐፍ ቅዱስ ይሄን ነገር ይነግረናል። የጌታችን የኢየሱስ ክርስቶስ ራትን በመንወስድበት ሰዓት ክቡር እንደሆነ ጌታችን ኢየሱስ ክርስቶስ ያፈሰሰው ደም ክቡር እንደሆነ ክቡር በሆነው በዚህ ደም እንደተዋጀን እያወቅን እያመንን እንወስደዋለን። በየወሩ ስለምናደርገው ብቻ ሳይሆን አዲስ በሆነ መንገድ ይሄንን የክርስቶስን ለእኛ ያደረገውን ውለታ እኛን ለማዳን የሄደበትን መንገድ አፕሪሼት ያደረገን ይሄ ደሙ አሁንም ትኩስ ነው በቀራንዮ ፈሶ ብቻ የቀረ ሳይሆን ዛሬም ለዓለም ሁሉ በግልና በጋራ ለሚያስቸግረን የተለያዩ ኃጢአቶች ሁሉ ንጹህ ሊያደርግ የሚችል የኢየሱስ ክርስቶስ ደም ነው። ስለዚህ ጴጥሮስ ይሄን ነገር በዚህ በሁለቱ ቨርስ ላይ ይናገራል። ክብር መሆኑን ይናገራል። እንደገናም ደግሞ የተዋጀንበት እንደሆነ ይናገራል። ይሄን ነገር አስተውላችሁ ማድረግ አለባችሁ ይላል። ይሄንን ስናደርግ በየቀኑ እየተለወጥን እንሄዳለን። በአእምሮአችን መታደስ የምንችለው የዚያን ጊዜ ነው። የእግዚአብሔርን ድምጽ የእግዚአብሔርን ፈቃድ ማወቅ የምንችለው የዚያን ጊዜ ነው። ወገኖቼ ልንገራችሁ እዚህ ቦታ ላይ የሚቆሙ ሰዎች ብቻ አይደሉም መንፈሳዊ ሊሆኑ የሚችሉት። የእግዚአብሔርን ፈቃድ የሚያውቁት እዚህ ቦታ ላይ የሚቆሙት ሰዎች ብቻ አይደሉም። የእግዚአብሔር ልጆች የሆነን ሁላችን ልናውቅ እንችላለን። ለሁላችን የተሰጠ ነገር ነው። በግላችን ከርሱ ጋር ህብረት በሚናደርግበት ሰዓት በሚሰማ ድምጽ ይነግረናል። በሚሰማ ድምጽ እግዚአብሔር ድምጽ አለው። በሚሰማ ድምጽ እግዚአብሔር ደግሞ በተለያየ ጸጋ ምን ያላቸው የተሰጡ ሰዎችም ደግሞ አሉ። ነቢያት አሉ፣ ሐዋርያት አሉ። በእነሱም በኩል ልናገኝ እንችላለን። ግን የበለጠውና ዋነኛ የሆነው ነገር ያንዳንዳችን ሁላችን የእግዚአብሔር ልጆች ነን። እኔ ልጅ ሌላው ደግሞ የእንጀራ ልጅ አይደለም። ሁላችን ለእግዚአብሔር አንድ ነን፣ ልጆቹ ነን። ስንጨነቅ ስንጠራው አቤት ይላል። ግራ ሲገባን አቅጣጫው የት እንደሆነ ሲምታታብን ስንታመም በችግር ስንሆን በመስራ ቤታችን ሊሆን ይችላል፣ በትዳራችን ሊሆን ይችላል፣ በሰፈራችን ሊሆን ይችላል። ምስቅልቅል ያለ ነገር በሚመጣበት ሰዓት እርሱ ከእኛ ጋር አብሮ ይሆናል። ይሄንን እያወቅን ይሄንን እያመንን በእርሱ ተዋጅቻለሁ እርሱ ከኔ ጋር ነው ያለው የሚለውን በእምነት እየተናገርን ይህንን ግብዣ በአንድ ላይ እንወስዳለን። ይሄንን ስርዓት ማከናወን የሚገባችሁ ወገኖች እንደተለመደው ወደዚህ ቦታ እንመጣለን። ዲያቆናትም እዚህ ቀረብ ብለው ያለውን ነገር ያስተናግዱልናል።